ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 30 2016 ዓ.ም ዝግጅታችን ጀመረ። ከሳምንት በፊት የታሰሩት አቶ የሽዋስ አሰፋ እስካሁን ፍርድ ቤት አልቀረቡም።
አቶ የሽዋስ አሰፋ ከቤተሰብ ደረሰኝ ብር መሰረት ዛሬ ነው ያገኘሁት። እሱም አሁን ያለበት ያው ሶስተኛ በተለምዶ ማዕከላዊ ከሚባለው እስር ቤት ነው። እነግረዋለሁ።
የአቶ የሽዋስ አሰፋ ጠበቃና የህግ አማካሪ አቶ ሰለሞን ገዛህኝ ነው የሰማችኋቸው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ከመጠለያ የወጡ የሱዳን ስደተኞችን ወደ ሌላ ቦታ እንደሚያዛውር አገልግሎቱ አስታውቋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ከዓለም ላሰባሰብናቸው ዜናዎች ወደ ደረጀ።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ አድማጮች። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የኢትዮጵያ የሚኒስትሮች ምክር ቤት ወደ 1 ትሪሊየን ብር የሚጠጋ በጀት አቀረበ። የኢትዮጵያ ሚኒስትሮች ምክር ቤት ዛሬ አርብ ግንቦት 30 ቀን 2016 ዓ.ም ባካሄደው መደበኛ ስብሰባ የቀጣዩ የ2017 ዓ.ም የፌዴራል መንግስት በጀት ወደ 1 ትሪሊየን የሚጠጋ ብር እንዲሆን በአዘጋጀው የአዋጅ ረቂቅ ተወያይቶ በሙሉ ድምፅ በመወሰን ይጸድቅ ዘንድ ወደ ሕዝብ ተወካዮች ምክር ቤት አስተላልፈዋል። ለምክር ቤቱ የቀረበው የ2017 በጀት ዓመት የፌዴራል መንግስት የበጀት አዋጅ ረቂቅ የፌዴራል መንግስት መደበኛ ወጪዎችን፣ የካፒታል ወጪዎችን፣ ለክልሎች የሚሰጥ ድጋፍን፣ ለዘላቂ የልማት ግቦች ማስፈጸሚያ የሚውል ድጋፍንና ተጠባባቂ ወጪን እንደሚያካትት ተገልጿል። የጠቅላይ ሚኒስትሩ ቢሮ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ የምክር ቤቱ ውሳኔውን ያሳለፈው የ2016 ዓ.ም የፌዴራል መንግስትን የፕሮግራም በጀት የአፈጻጸም መነሻ በማድረግና የመንግስት የፋይናንስ አቅምንና ተጠባቂ ገቢዎችን ታሳቢ በማድረግ እንደሆነ አብራርቷል። መግለጫው አክሎ የ2017 ዓ ም የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል በሆነው የ2016 እስከ 2018 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችና የ2017 እስከ 2021 የመካከለኛ ዘመን የማክሮ ኢኮኖሚና የፊዚካል ማዕቀፍን ማስፈጸም እንዲቻል በሚያደርግ መልኩ መዘጋጀቱን አመልክተዋል። ሶማሊያ በጸጥታው ምክር ቤት አፍሪካን በመወከል ተመረጠች። ዴንማርክ፣ ግሪክ፣ ፓናማ፣ ፓኪስታን እና ሶማሊያ እንደ ኤሮፓ አቆጣጠር ከ2025 እስከ 2026 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ያልሆኑ አባላት በመሆን በጠቅላላ ጉባኤው በሰጠው ድምፅ ተመርጠዋል። ሶማሊያ ሞዛምቢክን በመተካት የአፍሪካ ሀገራትን ቡድን መቀመጫ ትወስዳለች። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቅ ከድምፅ አሰጣጡ በኋላ ለጋዜጠኞች በሰጡት መግለጫ በተሳትፏችን የአፍሪካ ህብረትን ጨምሮ በጸጥታው ምክር ቤትና በቀጠናው ድርጅት መካከል ያለውን ትብብር ለማጠናከር እንጥራለን ብለዋል። ሚኒስትሩ አክለውም ሶማሊያ የዓለማችንን ውስብስብ ጉዳዮች ለመፍታት ውጤታማ የሆነ የባለብዙ ወገንተኝነትና ትብብር ማዕከላዊ ሚናን ትገነዘባለች በማለት ተናግረዋል። አዲሱ የሁለት ዓመት የጸጥታው ምክር ቤት የቆይታ ጊዜ እንደ ኤሮፓ አቆጣጠር ጥር 1 2025 ጀምሮ ታህሳስ 31 2026 ያበቃል። የየመን የሁቲ አማጽያን ከ9 ያላነሱ የተባበሩት መንግስታት ድርጅት ሰራተኞችን ድንገት በቁጥጥር ስር መዋላቸውን አንድ የድርጅቱ ባለስልጣን አስታወቁ። ስማቸው እንዳይገለጽ የፈለጉ የመንግስታቱ ድርጅት የክልል ባለስልጣን ዛሬ አርብ ለአሶሲየትድ ፕሬስ እንደተናገሩት የአንድን ሰው ባለቤት ጨምሮ የታሰሩት ከ9 ያላነሱ የድርጅቱ ተቋማት ሰራተኞች ያሉበት ሁኔታ አልታወቀም። የሰብአዊ መብት ተሟጋች ቡድን በውቲ በተያዙ 4 ግዛቶች ውስጥ ሌሎች የርዳታ ሰራተኞች መታሰራቸውን ጠቅሷል። እስሩ በእስራኤልና በሐማስ ጦርነት ምክንያት ሁቲዎች በቀይ ባህር መርከቦችን ኢላማ በማድረግ የሚወስዱትን ጥቃት በመቃወም እየተወሰደ ያለውን እርምጃ ተከትሎ የተፈጸመ መሆኑ ተጠቅሷል። ሁቲዎች በዩናይትድ ስቴትስ በሚመራው ኃይል በሚደርስባቸው የአየር ድብደባና እየተካሄደ ባለው የእርስ በርስ ጦርነት ኢኮኖሚያዊ ጫና እየደረሰባቸው መሆኑም ተገልጿል። ዩናይትድ ስቴትስ ሁቲዎች በተቆጣጠሯቸው ግዛቶች ለሚገኙ የመንግስት ሰራተኞች በሳውዲ አረቢያ እንዲከፈል ታቅዶ የነበረው 1.5 ቢሊዮን ዶላርን እንዲታገድ ማድረግን ጨምሮ የገንዘብ ምንጮቻቸውን በመዝጋት በሁቲዎች ላይ የኢኮኖሚ ጫና ለማሳደር እያቀደች መሆኑን ብሉምበርግን ጠቅሶ አሶሲየትድ ፕሬስ ዘግቧል። በየመን የተካሄደው የእርስ በርስ ጦርነት ከ150,000 በላይ ሰዎችን በመግደል ዓለም ላይ ካሉት አስከፊ ሰብአዊ አደጋዎች መካከል አንዱ ነው የተባለውን እልቂት ማስከተሉን ዘገባው ጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ከፍተኛ ዲፕሎማት ሰርጌ ላቭሮቭ ሩሲያ በአፍሪካ ያላትን ተጽዕኖ ለማስፋት በጊኒ፣ በኮንጎ ሪፐብሊክ፣ በቡርኪና ፋሶና በቻድ በዚህ ሳምንት ተዘዋውረው ባደረጉት ጉብኝት ለሀገራቱ እርዳታና ወታደራዊ ድጋፍ ለማድረግ ቃል ገብተዋል። ሩሲያ ነባሮቹን እንደ ፈረንሳይና አሜሪካ ያሉትን አገራት በመተካት ይቅርታ፣ ለብዙ የአፍሪካ ሀገራት ተመራጭ የደህንነት አጋር እየሆነች ነው። ሞስኮ የአፍሪካ መሪዎች ደህንነትን ለመጠበቅና ጽንፈኞችን የመዋጋት ጥረት ለመርዳት እንደ ዋግነርና ተተኪውን አፍሪካ ኮርፕስን የመሰሉ የግል ደህንነት ኩባንያዎችን ትጠቀማለች። ሩሲያ ዩክሬንን በወረራውን በሚመለከት ከ54ቱ የአፍሪካ ሀገራት የፖለቲካ ድጋፍ ወይም ቢያንስ ገለልተኝነትን ትሻለች። በተባበሩት መንግስታት ውስጥ ትልቁን የድምጽ ሰጪዎች ወገን እንደያዙ የሚነገርላቸው የአፍሪካ ሀገራት የሩሲያን ወረራ በመተቸቱ ረገድ በጣም የተለያየ የአቋም ልዩነት እንዳላቸው ተመልክተዋል። ከሩሲያ ጋር የተገናኙ አካላት አፍሪካውያን ከምዕራቡ ዓለም ጋር ያላቸውን ግንኙነት ለማፍረስ የሐሰት መረጃዎችን እያሰራጩ ሲሆን ሞስኮ ከ22 በላይ በሆኑ ሀገራት ላይ ያነጣጠሩ 80 በሰነድ የተረጋገጡ ዘመቻዎችን ታካሂዳለች ሲል አሶሲየትድ ፕሬስ ዘግቧል። በሳህል አካባቢ ከአልቃይዳና እስላማዊ መንግስት ቡድኖች ጋር የተቆራኙ አክራሪዎች እንቅስቃሴ ባለፉት ዓመታት እየተጠናከረ መምጣቱም በዘገባው ተመልክቷል። በጋዛ የተኩስ አቁም ስምምነት ለማድረግ የተጀመረው የአደራዳሪዎች ጥረት ብዙም ለውጥ ያላሳየ ሲሆን የእስራኤል ወታደሮች በራፋ በአየርና በመሬት የሚያደርጉትን ከባድ ጥቃት ተከትሎ ወደ ምዕራቡ ለመክፋት እየሞከሩ መሆኑን ነዋሪዎች ተናገሩ። ነዋሪዎች እንደተናገሩት ትናንት ሌሊቱን በእስራኤል ወታደሮችና በሐማስ በሚመራው የፍልስጤም ተዋጊዎች መካከል ከፍተኛ የተኩስ ልውውጦች ተካሂደዋል። ከግብጽ ጋር የሚዋሰነውን ድንበር የተቆጣጠሩት የእስራኤል ታንኮች ወደ ምዕራብ ደቡባዊቷ ከተማ መሃል ድንገተኛ ጥቃቶችን በማድረስ በቤታቸው የሚገኙ በርካታ ነዋሪዎችን አቁስለዋል ሲሉም ነዋሪዎቹ ተናግረዋል። የእስራኤል ወታደሮች ሌሎች 2 ካምፖችን ጨምሮ በማዕከላዊ ጋዛ የሚገኝ አልቡሬጅ ካምፕ ውስጥ ዘልቀው መግባታቸውና በአቅራቢያው ያለ ከተማን በቦምብ በመደብደብ ብዙ ጉዳት ማድረሳቸውን የሮይተርስ ዘገባ አመልክተዋል። ሐማስ፣ እስላሚክ ጂሃድ እና ሌሎች ቡድኖች በማዕከላዊና በደቡብ ጋዛ በእስራኤል ወታደሮች ላይ ጥቃት መሰንዘራቸውም በዘገባው ተጠቅሰዋል። በዩናይትድ ስቴትስ የሚደገፉ የካታርና የግብጽ ሸምጋዮች ጦርነቱን ለማስቆም እንዲሁም የእስራኤል ታጋቾችና በእስራኤል የታሰሩ ፍልስጤማውያንን ለማስፈታት የተኩስ አቁም ስምምነት እንዲኖር ለማደራደር እየሞከሩ ቢሆንም እስካሁን ምንም ለውጥ አልታየም። በመጨረሻም ቻይና የዩክሬን ፕሬዝደንት ዜሌንስኪ በዚህ ሳምንት በስዊዘርላንድ በሚካሄደው የሰላም ኮንፈረንስ ላይ ቻይና ሀገራት እንዳይሳተፉ ጫና እያሳደረች ነው በሚል ያቀረቡባትን ትችት አስተባበለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ባለፈው ሰኞ ለጋዜጠኞች በሰጡት መግለጫ ቤጂንግ የሰላም ንግግሮችን ለማራመድ ቁርጠኝነቷን አረጋግጣለች በማለት ጉባኤው ለግጭት ጎራ መፍጠሪያ እንደማይውል ተስፋ ታደርጋለች ብለዋል። በጉባኤው ላይ አለመገኘት ማለት ሰላምን አለመደገፍ ማለት አይደለም ሲሉም ቃል አቀባዩ አክለዋል። ማውኒንግ አያይዘውም ቻይና እጇን አጣጥፋ አልተቀመጠችም፣ ግጭቱን አላቀጣጠለችም ወይም በግጭቱ አላተረፈችም። ይልቁንም ሩሲያ ዩክሬንን ጨምሮ በብዙ ወገኖች የተመሰገነው የተኩስ አቁም እንዲኖር ያለማቋረጥ ሰርተናል ብለዋል። ቻይና ዩናይትድ ስቴትስን ጨምሮ በጉባኤው ላይ የሚሳተፉ ምዕራባውያን ዩክሬንን ጦርነት ለማስቆም ስላላቸው ቅንነት ጥርጣሬ ያላት መሆኑ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 30 2016 ዓ.ም ዝግጅታችንን ነው። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ እያልኩ ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የአስቸኳይ ጊዜ ሁኔታ አዋጁ ከትላንት በስቲያ ረቡዕ ከማብቃቱ ከቀናት በፊት በቁጥጥር ስር የዋሉት አቶ የሽዋስ አሰፋ ፍርድ ቤት አለመቅረባቸውን ጠበቃቸው አቶ ሰለሞን ገዛኸኝ ገለጹ። በተመሳሳይ ከቀናት በፊት በቁጥጥር ስር የዋሉትን ፖለቲከኛ ዘለሌ ጸጋ ስላሴን ጨምሮ አራት በእስር ላይ የሚገኙ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ተጠርቶ የነበረው ሰላማዊ ሰልፍ አስተባባሪዎችም ለፍርድ እንዳልቀረቡ የኢትዮጵያ ሕዝባዊ አብዮት ፓርቲ ወይም ኢህአፓ ተቀዳሚ ምክትል ሊቀመንበር ለአሜሪካ ድምጽ ተናግረዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ እስረኞቹ ካልተለቀቁ አሊያም ለፍርድ ካልቀረቡ በቀጣይ አካልን ነጻ የማውጣት ክስ እንመሰርታለን ሲሉ አቶ ሰለሞን ገዛኸኝ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
ባለፈው ሳምንት አርብ ግንቦት 23 ቀን 2016 ዓ.ም ምሽት በቁጥጥር ስር የዋሉት የቀድሞው የኢዜማ ሊቀመንበር የሽዋስ አሰፋ ሁከት በመቀስቀስ ተጠርጥረው መታሰራቸው ቢነገራቸውም እስከዛሬ አርብ ግንቦት 30 ቀን ድረስ ፍርድ ቤት አለመቅረባቸውን ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ተናግረዋል።
አቶ የሽዋስ አሰፋን ከቤተሰብ ደረሰኝ እንትን መሰረት ዛሬ ነው ያገኘሁት። እሱም አሁን ያለበት ያው ሶስተኛ በተለምዶ ማዕከላዊ ከሚባለው እስር ቤት ነው። አናግሬዋለሁ። ያው በ23 አርብ ዕለት ነው ቤቴ በረፍ ላይ ሲብል በለበሱ ሰዎች በቁጥር ስር ያዋልኩት። ከዛ በኋላ ሶስተኛ ነው አምጥቶ ያስገባኝ። አርብ ዕለት ምንም ነገር የተባልኩት ነገር የለም። ቅዳሜ ዕለት ጠዋት ቃል እንድሰጥ ተጠርቼ ቃል ሰጥቻለሁ። ተጠረጠርከው በማህበራዊ ሚዲያ ሁከትን ጽሁፍ በመጻፍ ሁከት በመፍጠር ወንጀል የተጠረጠርከው እና በዚህ ጉዳይ ላይ ተጠይቄ ምንም ያደረኩት ነገር የለም በማለት ነው የመለስኩት። ከዛ በኋላ ወደ ቤት ወስደውን ቤቴን ፍተሻ ተደርጓል። በፍተሻውም ያው ታዛቢ አመጣው ምንም ነገር እንደሌለ ያንን በወረቀት ላይ ፈርሜ ወደ ሶስተኛ ተመልሽ ከትናንት ወዲያ ከሌሎች ተጠርጣሪዎች ጋር አራዳ ፍርድ ቤት ወስደው ነበር፣ ግን ሳልቀርብ ተመልሻለሁ ያለው ይሄ ያለው እዛ አብረው ወስደውን ዝርዝር እዚህ ውስጥ የለም ተብዬ ተመልሼ እዛ ሶስተኛ ነው ያለሁት ነው ያለው።
እንደ አቶ የሽዋስ ሁሉ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ባለፈው ህዳር 30 ቀን 2016 ዓ ም የተጠራውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት አቶ ዘለሌ ጸጋ ስላሴ ባለፈው ማክሰኞ ግንቦት 27 ቀን በቁጥጥር ስር መዋላቸውንና ለፍርድ አለመቅረባቸውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ገልጸዋል።
በአሁኑ ሰዓት ዘለለኝ ጸጋ ስላሴ አዲስ ከተማ ክፍለ ከተማ የሚገኝ ፖሊስ ጣቢያ ነው የሚገኙት። የተያዙት ማክሰኞ ማታ አካባቢ ነው፣ ወደ ማታ። እስካሁን ፍርድ ቤት አላቀረቧቸውም። ፍተሻ አካሂደዋል። ተመሳሳይ ሌሎቹ ላይ እንዳደረጉት ፍተሻ አድርገዋል። እስካሁን ግን ፍርድ ቤትም አልቀረቡም። በፊት የባልደራስ ከዛም በፊት የግንቦት ሰባት እንዲሁም በረጅም ዓመት የፖለቲካ ተሳትፎ የነበራቸው ሰው ናቸው። አሁን ግን ፓርቲ ለመመስረት እንቅስቃሴ እያደረጉ ነበሩ። ገለነኝ ጸጋ ስላሴ ሰልፉ ላይ ከፈረሙት ውስጥ አንዱ ናቸው።
የሰላማዊ ሰልፉ አስተባባሪ ከነበሩ ፖለቲከኞች መካከል መጋቢት 17 ቀን በቁጥጥር ስር የዋሉትን የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ አራት ግለሰቦችም እስካሁን ለፍርድ ሳይቀርቡ በአዋሽ አርባ ታስረው እንደሚገኙ እንዲሁም የብዙሃን መገናኛ ባለሙያዎችና በአስቸኳይ ጊዜ አዋጁ የታሰሩ ሌሎችም አብረዋቸው ስለመኖራቸው አክለው ተናግረዋል።
የጦርነት ይቁም ሰላም ይስፈን የሚል ሰልፍ አስተባባሪዎች በየጊዜው የበቀል እርምጃ በሚመስል መልኩ አንዱን በመልቀቅ ሌላውን በማሰር በተመሳሳይ በአስቸኳይ ጊዜ አዋጁ ሽፋን ብዙ ነገር ሲፈጸም ቆይቷል። አሁን በተጠናቀቀበት ሰዓት የፓርቲያችን ሊቀመንበር ፕሮፌሰር ዝናቡ አበራ፣ ዮሴፍ ተሻገር፣ ኢዮብ ገብረስላሴ፣ ጠበቃ አበራ ንጉስ፣ ጋዜጠኛ ቴዎድሮስ ዘርፉ፣ ጋዜጠኛ በቃሉ አላምረው፣ እንዲሁም ዳዊት ተረፈ፣ ሙራድ ሸረፈዲን፣ ሌሎችም እነዚህ ሰዎች በአዋሽ አርባ እንደሚገኙ አረጋግጫለሁ። እስካሁን ድረስ ወደ አዲስ አበባም አልመጡም፣ ፍርድ ቤትም አልቀረቡም። እንደ ድርጅት ባደረግነው ማጣራት ያረጋገጥነው ይሄ ነው። ይሄ ደግሞ ተገቢ ያልሆነ የሰብአዊ መብት ጥሰት ነው። ስለሆነም በአስቸኳይ እንዲለቀቁ መንግስት ህገ መንግስቱን እንዲያከብር ነው ጥሪ እንደ ኢህአፓ የምናስተላልፈው።
አቶ የሸዋስን ጨምሮ በአስቸኳይ ጊዜ አዋጁ አውድ በቁጥጥር ስር የዋሉ እስረኞች አዋጁ ካበቃ በኋላ በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረባቸው የሚሉት አቶ ሰለሞን ገዛኸኝ ይህ ካልሆነ አካልን ነጻ የማውጣት ክስ እንደሚመሰረት ጠቁመዋል።
እንግዲህ አስቸኳይ ጊዜ አዋጁ ካለቀ በኋላ 48 ሰዓት አልፏል። መቅረብ አለበት። ካልቀረበ ያው እንግዲህ አካልን ነጻ የማውጣት ክስ እንመሰረታለን ብለን ነው እንግዲህ የምናስበው። አዋሽ አርባም ያሉት አሉ፣ እዚህም አሉ። ናትናኤል አለምዘውዳለ ተኛ በቃሉ አላምረው፣ ጋዜጠኛ በላይ ማናያሉ ባለማና ጊዜ ፌደራል ፖሊሲ ነው ያለው። ኦልሬዲ አስቸኳይ ጊዜ አዋጁ የቀነ ገደብ ስለተጠናቀቀ ሌሎቹ የማያቀርቧቸው ከሆነ ከሰኞ ጀምሮ አካል ነጻ የማውጣት ክስ መሰረታለን።
በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ ታውጆ ለአስር ወራት የቆየው የአስቸኳይ ጊዜ አዋጅ ከትናንት በስቲያ ረቡዕ ግንቦት 28 ቀን 2016 ዓ.ም የኃይል ጊዜው ተጠናቋል። የአዋጁን ህጋዊ የተፈጻሚነት ጊዜ ማብቃት በማስመልከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በዕለቱ ባወጣው መግለጫ ከአዋጁ አተገባበር ጋር ተያይዞ በእስር የቆዩ ሰዎች ሊለቀቁ ይገባል ሲል አሳስቦ ነበር። በቁጥጥር ስር ከዋሉ ሰዎች መካከል አብዛኛዎቹ በልዩ ልዩ ጊዜያት የታድሶ ስልጠና ተሰጥቷቸው መለቀቃቸውን መንግስት መግለጹ ይታወቃል። አዋጁ ሊያበቃ ጥቂት ቀናት ሲቀሩትም 6 ወር ለሚጠጋ ጊዜ በአዋሽ አርባ የታሰረውን የቀድሞ የኢዜማ አመራር አባል ናትናኤል መኮንን ጨምሮ የተለቀቁ ታሳሪዎች ስለመኖራቸው ለአሜሪካ ድምፅ የደረሰው መረጃ ያመለክታል። በሌላ በኩል ምንም እንኳን እስካሁን ለፍርድ ያልቀረቡ ቢኖሩም በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ለተለያየ የጊዜ መጠን በእስር ላይ የቆዩ በርካታ ሰዎች አዋጁ ባበቃበት ዕለት ፍርድ ቤት መቅረባቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በምዕራብ ጎንደር ዞን 2 የተባበሩት መንግስታት ድርጅት የመጠለያ ጣቢያዎች ያሉ ሱዳናውያን ስደተኞችን ወደ ሌላ ቦታ ለማዛወር እየሰራ መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስታወቀ። በተቋሙ የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ የሱዳን ስደተኞችን አፍጥጥ ወደሚባል ቦታ ለማዛወር እንቅስቃሴ መጀመሩን ለአሜሪካ ድምጽ ገልጸዋል። ከመጠለያ ጣቢያቸው ለቀው መንገድ ዳር መኖር ከጀመሩ 1 ወር እንደሞላቸው የሚናገሩት የሱዳን ስደተኞች ደግሞ የአካባቢው ጸጥታ ችግርና የአገልግሎት እጥረት እንደሚያሳስባቸው ገልጸው ፍላጎታቸው ከኢትዮጵያ ውጪ ወደ 3ኛ ሀገር መሄድ እንደሆነ አመልክተዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ከአንድ ወር በፊት በአማራ ክልል ምዕራብ ጎንደር ዞን ከሚገኙት ኩመርና አውላላ መጠለያ ጣቢያዎች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው ለቀው የወጡትን 1000 የሚሆኑ ሱዳናውያን ስደተኞችን በዞኑ ውስጥ ወደሚገኝ ሌላ ቦታ ለማዛወር እየሰራ እንደሆነ በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ለአሜሪካ ድምጽ አስታውቋል። በስደተኞች አገልግሎቱ የኩመር የአውላላና የዓለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ያካባቢውን የጸጥታ ሁኔታ ለማሻሻልም መንግስት የቻለውን ሁሉ እያደረገ ነው ብለዋል።
መንግስት አቋያ ጸጥታውን አስጠብቅላችኋለሁ ተመልሳችሁ ወደ ሳይታችሁ ግቡ የሚል ሐሳብ አለ። ጸጥታ የማስጠበቅ ኃላፊነት መንግስት እየተወጣ ነው ያለው። እየተጠበቁ ነው ያሉት። አሁንም ወደ 1 ኪሎ ሜትር ርቀው መጥተው የተለያየ አይነት ነገር እንዳይደርስባቸው በሚል መንግስት እየጠበቃቸው ነው ያለው። ግን ወደ ቦታቸው ተመለሱና በዚሁ ልክ ጥበቃው ይደረጋል ተብለው ለመቀበል ፈቃደኝነት አላሳዩ።
የስደተኞቹን ቅሬታ መነሻ በማድረግም በምዕራብ ጎንደር ወደሚገኝ ሌላ ቦታ ለማዛወር እንቅስቃሴ መጀመሩን አስተባባሪው ተናግረዋል።
እዚህ ቦታ ላይ እነሱ አይ በቃ እዚህ መኖር አንችልም እንደዚህ አንሆንም ሴኩሪቲውን ቢጠበቅልን ብለው የተለያየ አይነት ነገር ኮምፕሌንስ ያደርጉ እኮ አዲስ ሳይት መርጠናል። ይሄ እንደዚህ አይነት የጸጥታ ችግርም ሊደርስባቸው አይችልም ተብሎ የታሰበ አንድ አፍጥጥ የሚባል ቦታ ላይ ኦሬዲ ሳይት ሰለክት ተደርጓል። አፍጥጥ የምትባል ቦታ
በኩመር መጠለያ ጣቢያ እንደሚኖር የገለጸልን መሐመድ ኑር ኢብራሂም የሚባል ሱዳናዊ ስደተኛ በበኩሉ ከቅርብ ጊዜ ወዲህ የመንግስት አካላት ባደረጉት ጥረት የአካባቢው የጸጥታ ሁኔታ እየተሻሻለ መምጣቱን ተናግረዋል። ሌሎቹ ችግሮች ግን አሁንም ቀጥለዋል ይላል ይኸው አስተያየት ሰጪ።
አሁን ችግሩ ሁሉ ከዩኤን ነው። ምንም ነገር እዚህ አላደረጉ። የጤና ጥበቃ የለውም። ብዙ ነገር ችግር አለ እዚህ በባለገባ ምግብ አሁን ትንሽ ቀንሷል። ከበፊት የነበረ በጣም ቀንሶ የምግብ ራሱ 25% ቀንሷል። አሁን ችግር ያለው በዛ ቶሎ ብሎ ካልመጣ ምግብ ራብ ምናምን የታየ ነው ማለት ነው። መሬቱ ራሱ እኛ አውላላ ውስጥ ያለበት መሬቱ በጣም እንትን ከባድ ነው።
ከባድ ነው ማለት ምንድን ነው?
በጣም በጣም ለዝናብና ምናምን አይሆንም። መሬቱ እንደዚህ እንትን ጭቃ ነው። አሁን ራሱ ትላንትና ንፋስ አልተቻለም። ብዙ ቴንዳ የቀራ ቴንዳ ነበር ወድቋል ሁሉም በሙሉ ማለት ነው።
ድንኳኖቹ?
አዎ።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ከአንድ ወር በፊት ባወጣው መግለጫ 1000 የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መንገድ ላይ ማረፋቸውን መግለጹ አይዘነጋም። ከመጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር አድርጓል ከተባሉ ስደተኞች አንዱ መሐመድ ሐሚድ ከኩመርና ከአውላላ መጠለያ ጣቢያዎች ለቀው የወጡት ስደተኞች ብዛት UNHCR ካስቀመጠውም በላይ መሆኑ ተናግረዋል። እስከዛሬ ቀን ድረስ ንጹህ የመጠጥ ውሃ፣ ምግብና መጠለያ በሌለበት ጫካ ውስጥ እየኖርን እንገኛለን ያለው መሐመድ መጠለያዎቹን ከለቀቁ ወዲህ ለሚያነሷቸው ጥያቄዎች ከሚመለከታቸው አካላት ምላሽ ባለማግኘታቸው ባለፈው ሳምንት የረሃብ አድማ አድርገው እንደነበርም አውስተዋል።
Due to the problems that we are facing, we have reached to the starving.
እየገጠሙን ባሉት ችግሮች ተነሳ የረሃብ አድማ አድርገናል። ሆኖም ከሚመለከታቸው ዓለም አቀፍ አካላት ምላሽ አላገኘንም። የስደተኛውንም የጤና ችግር በማሰብ ከሶስት ቀናት በኋላ የረሃብ አድማውን አቆምን። ይኸውም ስደተኛው በምግብ እጥረትና እዚያ ባለው ሙቀት ምክንያት እየተሰቃየ ስለሆነ ነው።
UNHCR በቅርቡ ባወጣው መግለጫ ስደተኞቹ ያሉባቸውን ችግሮች እንረዳለን፣ ከስደተኞቹ ጋራም ውይይቶችን በማድረግ መፍትሄ ለመስጠት እየሰራን ነው ብሏል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የሥራ ባልደረባው አቶ ታምራት ደምሴ በምግብ አቅርቦት ረገድ ስለሚነሳው ቅሬታ በሰጡት ምላሽ ቀለብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ተናግረዋል። ድርጅቱ ለስደተኞች የሚያድለው ቀለብ ከለጋሾች ከሚገኘው የሀብት መጠን አኳያ ሊጨምርም ሊቀንስም እንደሚችል ያመለከቱት አቶ ታምራት ይህ ደግሞ በሁሉም መጠለያ ጣቢያዎች የሚተገበር አሰራር ነው፣ ይህንንም ለሱዳን ስደተኞች በግልጽ ነግረናቸዋል በማለት አብራርተዋል። ስደተኛው መሐመድ ሐሚድ በበኩሉ ከመጠለያ ጣቢያዎቹ የወጡት ስደተኞች ከሚመለከታቸው አካላት ጋር ውይይት ማድረጋቸውን አስረድቶ ሆኖም አጥጋቢ ምላሽ ስላልሰጡን በጥያቄያችን እንቀጥላለን ብለዋል።
በቀጥታ እየጠየቅን ያለነው ከኢትዮጵያ አስወጥተው ወደ ሶስተኛ አገር እንዲያዛውሩን ነው። ይህ ካልተቻለ ወደ አገራችን ወደ ሱዳን መልሱን እያል ነው። ለዚህም ምክንያቶች አሉን። ለአንድ ዓመት ያህል የጸጥታ ችግር ባለበትና ደህንነቱ ባልተጠበቀ አካባቢ ቆየን። በከባድ ሁኔታ ውስጥ አልፈናል። እነርሱ ደግሞ ተመልሳችሁ ወደ መጠለያ ግቡ ይሉናል። ይህን አንቀበልም። አሁንም ጥያቄዎቻችን መመለስ አለባቸው በሚሉ አቋማችን ጸንተናል። የዓለም አቀፉ ማህበረሰብና ብዙሃን መገናኛዎች ድምጻችንን እንዲያሰሙልን መልእክታችንን እያስተላለፍን ነው።
UNHCR በኩመር መጠለያ ጣቢያ 6000 በአውላላ ደግሞ 2000 በድምሩ 8000 ስደተኞች እንዳሉ ገልጿል። በሌላ በኩል በመጠለያ ጣቢያ ካሉት የሱዳን ስደተኞች በተጨማሪ 15000 ሱዳናውያን ፍልሰተኞች የመኖሪያ ቪዛቸው እየታደሰ በአዲስ አበባ እየኖሩ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በትግራይ ክልል በተለያዩ መነሻዎች እየተፈጠሩ ያሉ የጸጥታ ችግሮች መፍትሄ እንዲሰጣቸው ለአሜሪካ ድምጽ የተናገሩ ነዋሪዎች ጠይቀዋል። በአድዋ ከተማ ባለፈው መጋቢት 10 ቀን 2016 ዓ.ም በአጋቾች የተያዘች ልጃቸውን ለማስለቀቅ ፖሊስ ተገቢውን ክትትል አለማድረጉን ወላጅ አባቷ ወቅሰዋል። የከተማ ፖሊስ በበኩሉ አዳጊዋን ታጋች ለማግኘት ህብረተሰቡን በማስተባበር የሚቻለውን ጥረት እያደረገ መሆኑን ገልጿል። በትግራይ ክልል የሚንቀሳቀሰው አረና ለሉዓላዊነትና ዲሞክራሲ ፓርቲ በበኩሉ በክልሉ በተለይ በወርቅ ማዕድን ቁፋሮ ላይ ስርዓት አልበኝነት ሰፍኗል ብሏል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር የመሬትና የማዕድን ቢሮ ምላሽ ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። የትግራይ ክልል የገቢና ሀብት ማሰባሰብ ሴክሬታሪያት ኃላፊ ዶክተር ሃጎስ ጎድፋይ ባለፈው ሳምንት መጨረሻ ከወረዳና ከዞን አመራሮች ጋር ባካሄዱት ውይይት በክልሉ በመሬት በማዕድን በህገወጥ የሰዎች ዝውውርና ሌሎች ዘርፎች የተፈጸሙ ምዝበራዎች ጥናት መቅረቡን ጠቅሰው እርምጃ ወደ መውሰድ እንገባለን ብለዋል። ሙልጌታ ጽባህ ነው ጉዳዩን የተከታተለው።
በትግራይ ክልል በአድዋ ከተማ መጋቢት 10 ቀን 2016 ዓ.ም ምሽት የ16 ዓመት አዳጊ ልጃቸው ማህሌት ተክላይ በአጋቾች ተይዛ እንደተወሰደች እስካሁን አለመገኘቷ ለአሜሪካ ድምጽ የገለጹት ወላጅ አባቷ አቶ ተክላይ ግርማይ የፖሊስ በትኩረት አለመስራት የጸጥታ ችግር እያባባሰው እንደሆነ አስረድተዋል። አቶ ተክላይ ልጃቸው በታገተችበት ቀን በስልክ ቁጥሯ ተደውሎላቸው ልጃቸው እንዲያገኙ 3 ሚሊዮን ብር እንዲከፍሉ ተጠይቀው እንደነበር አስታውሰዋል። ከተወሰኑ ቀናት በኋላ አጋቾቹ ዳግመኛ ደውለው የጠየቁትን ብር እንዲያዘጋጁ ካስጠነቀቋቸው በኋላ ደውለው እንደማያውቁ የገለጹት አቶ ተክላይ በዚህ ሂደት ፖሊስ ትኩረት ሰጥቶ እየሰራ አይደለም ሲሉ ወቅሰዋል።
በትክክል በሆነ እንተዝ ብላለይ ነው የሩት ፖሊስ
ትኩረት ሰጥቶ በአግባቡ ቢሰራልን ልጄ እንኳን ለ78 ቀናት ለአንድ ሳምንትም እንደታገተች አትቆይም። በእገታው የመጀመሪያዎቹ ቀናት ህዝብ በጥሩ ሁኔታ እየተሳተፈ ፖሊስም እንቅስቃሴ ሲያደርግ ነበር። ሆኖም ያ ትኩረት አልዘለቀም። ወደ ፖሊስ ጽህፈት ቤት በመላለስም ስንጠራህ ብቻ ነው መምጣት ያለብህ አትምጣ ብለውኝ እየሄድኩ አይደለም።
ጽህፈት ቤታቸው የእገታው ሪፖርት ከደረሰው ጊዜ ጀምሮ በትኩረት እየተከታተለው እንደሚገኝ የገለጹት የአድዋ ከተማ ፖሊስ አዛዥ ተስፋ ያማረ የአቶ ተክላይ ወቀሳ አይቀበሉትም።
ይህ ሪፖርት ከደረሰም ቀን ጀምሮ እስካሁን ከመቶ ምናምን በላይ የሆኑ ሰዎች ቃል ተቀብለናል። የምንጠረጥራቸውም ከአራት በላይ የሚሆን አሁንም በህግ ስር ነው ያሉ፣ በቁጥጥር ስር ነው ያሉ ተጠርጣሪዎቹ። ስለዚህ የዚህ ጉዳይ ለሁኔታውን ቅርበት አላቸው ተብሎ የሚጠረጠር ጉዳዩ በማጣራት ስላለ ይህንን ነገር ነው ብለን የምናስቀምጠው ነገር ባይሆንም በዚህ ጉዳይ ያለ ነው። አሁንም ጥረታችን እየቀጠልን ያለ ነው። መላ ህብረተሰቡ ጥረቱ እየቀጠለ ነው ያለው። የህግ አካሉም ፖሊስ በራሱ ጥረት ጥቃት እያደረገ ነው ያለው። እስካሁን ግን ውጤቱ ሊገና አይቻልም። ጥረቱ ግን አሁንም ይቀጥላል።
የመቀለ ከተማ ነዋሪ ደስታ ክንደያ በበኩሉ በክልሉ ያለው የጸጥታ ችግር እያደረ መባባሱን ገልጾ ለሰዎች ህይወት አስጊ ሆኗል ይላል።
ብጣዕሚ ወንጀላት እኒሄው ስርቆት ሎ የጸጥታ ጸገም አውይ ጸገም ሎ
ብዙ ወንጀሎች ይፈጸማሉ። ዝርፊያ አለ። ከፍተኛ የጸጥታ ችግር ይታያል። የኔን የንግድ ተቋም ሰብረው ለመግባት ሞክረዋል። መንግስት እነዚህን መቆጣጠር ካልቻለ እንኳን ለንግድ ተቋሞቻችን ለህይወታችንም የሚያሰጋ ሁኔታ ነው ያለው።
በትግራይ ክልል በተለይ በማዕድን ዘርፍ ያለውን ህገወጥ እንቅስቃሴ የሰዎቹን ህይወት እስከ መቅጠፍ የደረሰ ነው ያሉት የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ውስብስብነቱ ያስረዳሉ።
ትግራይ ህዝብ ህይወቱ ወጥቶ እንደሚገባ እርግጠኛ አይደለም። ያለችውን ሀብት ደግሞ እየተቀማን ያለው የተፈጥሮ ሀብት የሆነ የወርቅም ሳፋየርም ሌሎች ማዕድናትም በደላሎች ባለስልጣናት እየተወረረ ነው ያለው። ስለዚህ ይሄ በተለይ የማዕድኑ ጉዳይ በጣም አሳሳቢ የሚያደርገው በጣም አደገኛ የሆነ ኬሚካል እየተጠቀሙ አካባቢውም እየተበከለ ነው ያለው። ደላሎችና ነጋዴዎችም በስፋት እየተሳተፉ ነው። ይሄ የስርዓተ አልበኝነት አደጋ ነው አጋጥሞ ያለው። በሴቶቻችን፣ በህፃናት፣ ህብረተሰቡ የህይወት አደጋ የህልውና አደጋ ፈጥሯል።
የትግራይ ክልል የመሬትና ማዕድን ቢሮ ምክትል ኃላፊ አቶ ተስፋ አለም ሀድጉ በጉዳዩ ላይ ማብራሪያ እንዲሰጡን በስልክ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የትግራይ ክልል የገቢና ሀብት ማሰባሰብ ሴክሬታሪያት ኃላፊ ዶክተር ሀጎስ ጎድፋይ ባለፈው ሳምንት መጨረሻ ከወረዳና ከዞን አመራሮች ጋር በክልሉ ወቅታዊ ጉዳይ ላይ ውይይት ባካሄዱበት መድረክ ላይ እንደገለጹት በክልሉ በመሬት ማዕድን፣ በህገወጥ የሰዎች ዝውውርና በሌሎች ዘርፎች እየተፈጸሙ ምዝበራዎች በተካሄደ ጥናት መነሻነት እርምጃ መውሰድ እንደሚጀመር ዶክተር ሀጎስ አስታውቀዋል።
ናይ መሬት ተሰረቀ አብ ሕድሕድ ጣቢያ
በእያንዳንዱ ቀበሌ በህገ ወጥ መንገድ የተወሰደው መሬት ይመዘገባል። በዝርፊያው ተግባር ትዕዛዝ የሰጠና የተባበረ ሁሉ በተሳትፎው እየተለየ ይመዘገባል። በማዕድን ዘርፉም እንዲሁ እንደ ጊዜያዊ አስተዳደር ጥናት በማካሄድ የቀረቡ ሰነዶች አሉ። በጨው፣ በብረታ ብረትና በሰብአዊ እርዳታ ዝርፊያ እንዲሁም ህገወጥ የሰዎች ዝውውርን በተመለከተ የተደረገው ጥናት ለፕሬዝደንቱ ቀርቦ ወደሚመለከታቸው ተቋማትም ተልኳል። በዚህ ረገድ መጠየቅ የሚገባቸው ግለሰቦች በከፍተኛ የስልጣን እርከንም ላይ ይሁኑ በመካከለኛ ከመጠየቅ አይድኑም።
የጊዜው አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደም በቅርቡ በሰጡት መግለጫ በክልል ውስጥ ለሚታዩ የኮንትሮባንድ ንግድ፣ ህገወጥ የሰዎችና የመሳሪያ ዝውውር ችግሮች መፍትሄ ለማበጀት አስተዳደራቸው ትኩረት ሰጥቶ እንደሚሰራ መናገራቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዚዳንት ጆ ባይደን በሁለተኛው የዓለም ጦርነት ወቅት የተባበሩት ኃይሎች ኖርማንዲ ፈረንሳይ የገቡበትን 80ኛ ዓመት ለማሰብ በተዘጋጀው ስነ ስርዓት ላይ ታድመዋል። በሁለተኛው የዓለም ጦርነት የተከናወነውን ትልቁን ውጊያ ለማስታወስ በተዘጋጀው መድረክ ላይ የተናገሩት ባይደን የሩሲያን ወረራ ለመመከት በአንድነት መቆም እንደሚያስፈልግ መልእክት አስተላልፈዋል። የአሜሪካ ድምጿ አኒታ ፓውል ከኦማሃ ባህር ዳርቻ ኖርማንዲ ፈረንሳይ የላከችውን ዘገባ እንግዱ ወልዴ ያቀርበዋል።
የዛሬ 80 ዓመት ነበር 160 ሺህ የሚሆኑና ናዚ ጀርመንን ለመዋጋት ከተባበሩት አገራት የተውጣጡ ወታደሮች በኖርማንዲ ባህር ዳርቻ ተገኙት። የተባበሩት ኃይሎች የከፈቱት ያ ጥቃት ናዚ ጀርመን በፈረንሳይ የነበራትን ወታደራዊ ይዞታ በማሳሳት የሁለተኛው የዓለም ጦርነት የፍጻሜው ጉዞ አንድ ብሎ እንዲጀመር አስችሏል። 9387 የአሜሪካ ወታደሮች በክብር ባረፉበት መካነ መቃብር አቅራቢያ በተዘጋጀው ስነ ስርዓት ላይ ንግግር ያደረጉት ፕሬዚደንት ጆ ባይደን ሉላዊቷ ዓለም ያኔ የገጠማት ችግር አሁንም በዚህ ዘመን የሚታይ መሆኑን፣ ሩሲያ በዩክሬን ላይ የፈጸመችውን ወረራ በመጥቀስ በአንድነት መቆም አስፈላጊ መሆኑን አጽንኦት ሰጥተዋል።
We will not walk away. Because if we do, Ukraine will be subjugated.
ጥለና አንሄድም። ያንን የምናደርግ ከሆነ ዩክሬን በቁጥጥር ስር ትወድቃለች። በዛም አያበቃም። የዩክሬን ጎረቤቶችም ስጋት ላይ ይወድቃሉ። በዓለም የሚገኙ ፈላጭ ቆራጮች ይህን ጉዳይ በቅርበት እየተከታተሉት ነው። በዩክሬን ያለው ሁኔታ ወዴት እንደሚያመራና የህገ ወጥ ወረራ በዝምታ እናልፈው እንደሆነ እየታዘቡ ነው። ለፈላጭ ቆራጮች ማጎንበስ የማይታሰብ ነገር ነው።
በኖርማንዲው ጥቃት ተሳትፈው በሕይወት አሁንም ያሉ የቀድሞ ወታደሮች በሥነ ሥርዓቱ ላይ ተሳትፈዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን 11 ለሚሆኑትና ዕድሜያቸው ከ98 ዓመት በላይ ለሆኑት የቀድሞ ወታደሮች የፈረንሳይን ትልቁ ኒሻን ሌጅን ኦፍ ኦነር ሸልመዋል። በዕለቱም ይህን ተናግረዋል።
አሌቴ 1944 vous aviez 20 ans à peine parfois moins.
In the summer of 1944 you were barely 20 years old.
በዛን 1944 በጋ ምናልባትም የ20 ዓመት እድሜ ወይም ከዛ በታች ቢሆናችሁ ነው። ቤተሰብ፣ ጓደኛ፣ እጮኛ፣ ሚስት፣ አንዳንዴም ልጆች ነበሯችሁ። ለወደፊት ሕይወታችሁ ህልም ሰንቃችሁ ነበር። ያንን ሁሉ ታችሁ ውቅያኖስ አቋርጣችሁ ከ80 ዓመታት በፊት ፈረንሳይ ባህር ዳርቻ ተገኛችሁ። ለነጻነታችን ስትሉ ሁሉን ነገር ትታችሁ መጣችሁ። ይህን መቼም አንረሳውም። እናመሰግናለን።
አሁን በመቶ ዓመት ዕድሜ ውስጥ ያሉት እነዚህ ያኔ ወጣቶች የፈጸሙት ጀብዱ የማይታመን መሆኑን ወታደራዊ ባለሙያዎች ይናገራሉ። በታሪክ በባህርና በምድር የተፈጸመ ትልቁ ወታደራዊ ጥቃት ነው። ጡረተኛ ኮሎኔል ማርክ ካንሲያን በስልታዊና ዓለም አቀፍ ጥናት ማዕከል ከፍተኛ አማካሪ ናቸው።
በምድርና በባህር የሚደረግ ወታደራዊ ዘመቻ ከሁሉ የከበደ ነው። ምክንያቱም የመዋጋት አቅምን ከዜሮ መገንባት አለብህ። በሌላ አነጋገር ውጊያው ሲጀመር ምንም አይነት የውጊያ አቅም የለም። ጥላት ደግሞ ምሽግ ውስጥ ነው፣ ምናልባትም መምጣትን እየተጠባበቀ ሊሆን ይችላል። እናም የመዋጋት አቅምህን በአስቸጋሪ ሁኔታ ውስጥ ገንብተህ ከዛም በምድር ትገሰግሳለህ።
ትላንት በተካሄደው ስነ ስርዓት ላይ የዓለም መሪዎችና ታዋቂ ሰዎች ለዕለቱ ክብር ለመስጠት ተሰባስበው ነበር። ለፈረንሳይኑ ደግሞ ልዩ ቀን ነው። ሊዮኔ አላርድ የቀድሞ የፈረንሳይ መከላከያ ባለሥልጣን ሲሆኑ አሁን ደግሞ በአውሮፓ የአትላንቲክ ካውንስል አባል ናቸው።
የአሜሪካ መሳተፍ በወቅቱ የአህጉሩን መጻኢ ዕድል የቀየረ ነበር። ምናልባትም እንደዚህ ያለ ተሳትፎ በአሁኑ ወቅት አስፈላጊ እንደሆነ ትምህርት የሚወሰድ ይመስለኛል። በተለይም በአሁኑ ወቅት ሩሲያ ዩክሬንን በመውረሯ ምክንያት በአህጉሪቱ ጦርነት መልሶ በመካሄድ ላይ ይገኛል።
በኖርማንዲ የተከፈለው ዋጋ ትልቅ ነው። የተከፈለውም ማንኛውም ሀገር እንደ ልዩ ሀብቱ የሚቆጥራቸው ጀግና ወጣቶች ነው። አኒታ ፓውል ከኦማሃ ባህር ዳርቻ ኖርማንዲ ለላካችሁ ዘገባ። እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ከዚሁ ከዩናይትድ ስቴትስ ዜና ሳንወጣ ዶናልድ ትራምፕ ይታሰሩ ይሆን የሚለውን ጥያቄ ወደሚዳስሰው ዘገባ ስናልፍ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016ቱ ፕሬዚዳንታዊ ምርጫ ፉክክር ወቅት ከተከፈለ የአፍ ማስዘጊያ ገንዘብ ጋር በተያያዘ የንግድ ድርጅታቸው ሰነዶች ላይ ማጭበርበር ፈጽመዋል በሚል የጥፋተኝነት ውሳኔ ተሰጥቷቸዋል። በኒውዮርክ ፍርድ ቤት የተሰየሙ ከሕዝብ የተውጣጡ ዳኞች በሰጡት ብይን የእስር ቅጣት ሊተላለፍባቸውም ይችላል። እናም ከሕግ ሂደቱ ጋር ተያይዞ የምርጫ ዘመቻቸው እንዴት ሊሆን ነው? የመመረጥ እድልስ ይኖራቸዋል ወይ? የሚል ጥያቄዎች እየተነሱ ነው። ቲና ትሪን በዚህ ዙሪያ ከኒውዮርክ ያደረሰችንን ዘገባ ቆንጂት ታየ እንደሚከተለው ታቀርበዋለች።
ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት በተካሄደው ፕሬዝደንታዊ ምርጫ እየተወዳደሩ በነበሩበት ወቅት በምረጡኝ ዘመቻቸው የሚጎዳቸው መረጃ እንዳይወጣ ለማሳፈን ባደረጉት ሴራ የንግድ ድርጅታቸው መዝገቦች ላይ የማጭበርበር ተግባር ፈጽመዋል ተብለው የጥፋተኝነት ውሳኔ ተሰጥቷቸዋል። ይህ ብይን የተላለፈባቸው ታዲያ በፕሬዝደንታዊ ምርጫ እየተወዳደሩ ባሉበት በአሁኑ ወቅት በመሆኑ ፍርድ ቤት የእስራት ቅጣት ቢወስንባቸውና ከታሰሩ የምርጫ ዘመቻቸውን እንዴት ሊያካሂዱ ነው የሚሉ ጥያቄዎች እያነጋገሩ ናቸው። የቀድሞ የፌዴራል አቃቤ ሕግ ስቲቨን ኮሆን ትራምፕ በቅርብ ጊዜ ይታሰራሉ ብለው እንደማይጠብቁ ነው የሚናገሩት።
There will be intense post-trial motions and then there will be an appeal. And that appeal will take
ተሰጠውን የጥፋተኝነት ውሳኔውን መቃወሚያ ጠበቅ ያሉ አቤቱታዎች ይነሳሉ። ከዚያ ደግሞ ወደ ይግባኝ ይሄዳል። ይግባኝ ደግሞ ከዓመት በላይ ባይሆን ቢያንስ ወራት መውሰድ አይቀርም። ስለዚህ ጉዳዩ ቢያንስ መጀመሪያ ላይ ዶናልድ ትራምፕ ከዚህ የቅጣት ውሳኔ በኋላ እጣቸው ምን ይሆናል ከሚለው ይልቅ ለፖለቲካ ፍጆታ የሚውል ጉዳይ ይሆናል።
ፍርድ ቤቱ ለቅጣት ውሳኔው እንደ አውሮፓውያን የዘመን አቆጣጠር ሐምሌ 11 በኢትዮጵያ አቆጣጠር ለሐምሌ 4 ቀን ቀጠሮ ሰጥቷል። የሕግ አዋቂዎች ትራምፕ ጥፋተኛ የተባሉባቸው ክሶች እስከ 20 ዓመታት እስራት ቅጣት ሊያሰጡ የሚችሉ ይሁን እንጂ የእስራት ቅጣት የሚፈረድባቸው ከሆነ ከዚያ እጅግ በጣም ያነሰ እንደሚሆን እንደሚገምቱ ነው የሚናገሩት። ጆሴፍ ተሊ የተከላካይ ጥብቅና ባለሙያ ናቸው፣ እንዲህ ሲሉ ያስረዳሉ።
Given his age, given his lack of criminal history, and given that the result here
እድሜያቸው ከአሁን ቀደም የወንጀል ታሪክ የሌላቸው መሆናቸው ታሳቢ ሲደረግ ከባድ የቅጣት ውሳኔ የሚጠብቃቸው አይመስልም።
ሌሎች የሕግ አዋቂዎች ደግሞ የግል ጠበቃቸው የነበሩት ማይክል ኮሆን የእስራት ውሳኔ ተላልፎባቸው መታሰራቸው ዳኛው ለሚሰጡት ውሳኔ የፍርድ አሰጣጥ ማጣቀሻቸው ሊሆን እንደሚችል ይናገራሉ። በዋሽንግተን ጆርጅታውን ዩኒቨርሲቲ የህግ ፕሮፌሰር እና የተከላካይ ጠበቃዋ አቢ ስሚት እንዲህ ሲሉ ያስረዳሉ።
It's very rare for an underling in a conspiracy to get jail time.
ወንጀል ለመፈጸም በማሰር አይነተኛውን ሚና የተጫወተ ሰው እስር ተፈርዶበት ቀንደኛ ሰው ሳይፈረድበት መቅረት የተለመደ አሰራር አይደለም። ማይክል ኮሆን ከበድ ያለ እስር ተፈርዶባቸዋል፣ ለወራትም ታስረዋል። ስለዚህ በትራምፕ ላይ የቅጣት ውሳኔ የሚበይኑት ዳኛ እሱን ታሳቢ ማድረግ ይችላሉ።
ዳኛው የእስራት ቅጣት በገደብ የቁም እስር ወይም የገንዘብ መቀጮን ጨምሮ ሌሎች አማራጭ ቅጣቶችን ሊወስኑባቸው ይችላሉ። ነገር ግን ማናቸውም ውሳኔ የሚሰጣቸው የይግባኝ አቤቱታቸው ከተጠናቀቀ በኋላ መሆኑ ስለማይቀር እስከ ከህዳሩ ፕሬዝደንታዊ ምርጫ በኋላ መጓተቱ አይቀርም። ለማናቸውም በሚቀጥለው ወር ዳኛው የሚሰጧቸው ውሳኔ ምንም ይሁን ምን በሂደት ላይ ባሉት በሌሎቹ በሶስቱ የወንጀል ክሶቻቸው ምን አይነት የቅጣት ውሳኔ እንደሚጠብቃቸው ምልክት የሚሰጥ ይሆናል። የኒውዮርክ ደቡባዊ ወረዳ አቃቤ ሕግ የነበሩት ፕሪት ባህራራ እንዲህ ሲሉ ያስረዳሉ።
The fact of this conviction here, if it's still on the books, would result in
ሰጣቸው የጥፋተኝነት ፍርድ ከጸና በሌሎች በተቀሩት ክሶች ትልቅ የእስራት ቅጣት እንዲጣልባቸው ሊያደርግ ይችላል። ምክንያቱም ከሳምንት በፊት በወንጀለኝነት ተመዝግበው የማያውቁ ሰው ነበሩ። ከዚህ በኋላ ግን የተመዘገበ የወንጀል ታሪክ ይኖራቸዋል ማለት ነው። የቅጣት ውሳኔ ሲሰጥ ደግሞ የቀደመ የወንጀለኝነት ታሪክ አለው ወይ የሚለው ይታያል።
ትራምፕ በፌዴራልና በክፍለ ግዛት ደረጃ ከቀረቡባቸው ከሌሎቹ ክሶች መካከል በፍሎሪዳ ፍርድ ቤት የመንግስት ምስጢራዊ ሰነዶችን ካላግባብ በመያዝ የተከፈተባቸው ክስ ሂደት ላልተወሰነ ጊዜ በይደር እንዲቆይ ዳኛዋ አዘዋል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ለሁለተኛው አጋማሽ ወደ አሰናዳናቸው መሰናዶች እናልፋለን። በቅርቡ በናይሮቢ ኬንያ በተካሄደው የአፍሪካ ልማት ባንክ የ2024 ዓ.ም ጉባኤ ላይ የተገኙት የኢትዮጵያ የገንዘብ ሚኒስትር አህመድ ሸዴ አፍሪካውያን በረጅም ጊዜ የሚከፈል ብድር ላይ እንዲያተኩሩ ምክረ ሀሳብ አቅርበዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ የሚገኘው ብድር በአግባቡ ለልማት መዋል እስካልቻለ ድረስ በአጭር ጊዜ የሚወሰድ በረጅም ጊዜ የሚያመጣው ለውጥ አለመኖሩን ይናገራሉ። በዚህ ጉዳይ ላይ አስተያየት የሰጡን ዶክተር ዳኪቶ አለሙና ዶክተር አክሎግ ቢራራን ያነጋገራቸው አስማማዋየ ነው፣ ተከታዩን አዘጋጅቷል።
ባለፈው ሳምንት በኬንያ ናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ከመከረባቸው ጉዳዮች መካከል አንዱ የአፍሪካ ሀገራት ያለባቸውን ከፍተኛ የብድር ዕዳን የተመለከተው ይገኝበታል። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማንሳታቸውን ፎርቹን ጋዜጣ አስነብቧል። ሚኒስትሩ ይህን የተናገሩት በጉዳዩ ዙሪያ በተዘጋጀ የፓናል ውይይት ላይ ነው። በአሁኑ ወቅት ኢትዮጵያን ጨምሮ 22 የአፍሪካ ሀገራት በከፍተኛ የዕዳ ጫና ወይም መክፈል የማይችሉበት ደረጃ ላይ እንደሚገኙ በጉባኤው ተነስቷል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ኢትዮጵያን ጨምሮ የአፍሪካ ሀገራት የገጠማቸው የዕዳ ጫና የሚበደሩትን ገንዘብ በትክክል ማስተዳደር ካለመቻላቸው ይመጣ ነው ይላሉ።
የብድር መጠኑ ከፍ ማለት ብቻ ሳይሆን ትልቁ ችግር ብዬ ነው የማስበው። በአፍሪካ ውስጥ የተበደሩትን ብድር በአግባቡ በታለመለት ዓላማና የሰስቴይነብል ፋይናንሲንግ እንግዲህ ተብሎ የተቀመጠው ኢኮኖሚውን ማህበረሰቡን ሊለውጥ በሚችል ሁኔታ ትልልቅ ፕሮጀክቶች ያ ደግሞ ወደፊት ፕሮዳክቲቭ ማለት የምርታማነቱን እየጨመረ ከዛ በሚመጣው መጠን እዳውን ለመክፈል የሚያስችል ነገሮች ለአለመዋል ነው የአፍሪካ ትልቁ የብድር ችግር ሆኖ የታየው እንጂ ሀገራት የትኛውንም ሀገር ብንወስድ መበደር ይዝ አስፈላጊ ነው። ምክንያቱም አንድ ኢኮኖሚ ውስጥ በዛ ሀገር ኢኮኖሚ ውስጥ ጀነሬት የተደረገ ያለው ሪሶርስ ብቻ በመጠቀም አይደለም አነገር ሊያድግ የሚችለው። በውጭም በፎሬን ዳይሬክት ኢንቨስትመንትም ሊሆን ይችላል፣ በብድርም ፋይናንስ እየተደረገ ነው ኢኮኖሚ ማድረግ ያለበት። አይ ቲንክ ዲስከሽኑ ላይ የተቀመጠው አስፈላጊም ነው ብዬ የማስበው እንዴት ብድሩ መዋል አለበት የምለው ትልቅ ተጽዕኖ ወይ ብዙ ኢንፋሲ ቢሰጠው የተሻለ ነው እያስባለሁ።
ኢትዮጵያ ካለባት አጠቃላይ ዕዳ መካከል 28 ቢሊዮን ዶላር የሚሆነው ከውጭ የተበደረችው እንደሆነ የገንዘብ ሚኒስቴር መረጃ ያሳያል።
አፍሪካ ያለባት ዕዳ ደግሞ 1.5 ትሪሊዮን ዶላር እንደሚደርስ የሚገመት ሲሆን ይህም የአህጉራዊ ጥቅል ምርቱን 2 እጥፍ ገደማ እንደማለት ነው። የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ውሳኔ ሰጪ የሆኑ የአፍሪካ መንግስታት ብድርን በሚወስዱበት ወቅት ለምን እንደሚያውሉትና መቼ እንደሚከፍሉት ግልጽ ፖሊሲ አለማስቀመጣቸው የችግሩ ሌላኛው ምክንያት ነው ይላሉ።
መንግስት በሚበደርበት ጊዜ ምን ሰርቶበታል? ለምን ጥቅም ዋለ? እንዴት ነው እዚህ ክራይሲስ ውስጥ የገባን የሚለው ጥያቄ አይ ቲንክ መሰረታዊ የሆኑ የፖሊሲ የአመራር ችግሮች አሉ ማለት ነው። አለያ እኮ ችግር ውስጥ አንገባም ነበር አይደለም? እዳ መበደር ከውጭ መንግስታት ባይላተራልም ሆነ መልቲላተራል በዚያ መመካት አያዋጣም፣ ለአፍሪካ በፍጹም አያዋጣም። የማያዋጣበት ምክንያት ምንድን ነው? ለአምሳ ዓመትም ቢሰጥ ያን እዳ መከፈል አለበት። ዋናው ነገር ምንድን ነው? የሀገር ውስጥ አቅምን ማጠናከር ያስፈልጋል። ባጀትን በዲስፕሊን መጠቀም፣ ብድርም ሲገኝ ኮንሴሽናል ኤድ ለምሳሌ ከአይዳ የሚገኝ ብድር አለ አይደለም? ለአምሳ ዓመት የሚሰጥ ኢንትረስት ፍሪ ሎ ኢንትረስት አድ ያንንም እኮ እየተቀበልን ስንት ዓመት ሆነን እኮ ከ1950ዎቹ ጀምሮ እስካሁን ድረስ ኢትዮጵያ ብዙ ድጋፍ አግኝታለች። ግን ያነ ምን አመጣ? መሰረታዊ የሆነ መዋቅራዊ ለውጥ አምጥቷል ወይ? የኢትዮጵያ ሕዝብ ለምሳሌ የኑሮ ፍላጎቱን ምግብ፣ መጠለያ፣ ውሃ የመሳሰሉት የጤና አገልግሎት የመሳሰሉትን መሰረተ ልማት እንደዚህ የመሳሰሉትን አግኝቷል ወይ ሸፍኗል ወይ የሚለውን በጥያቄ በምንጠይቅበት ጊዜ አላደረገም፣ አልተቻለም ዋይ ብለን መጠየቅ ይኖርብናል።
ኢትዮጵያ ያለባቸውን ዕዳ በጊዜው መክፈል ካልቻሉ ሶስት የአፍሪካ ሀገራት መካከል አንዷ መሆኗም የሚታወቅ ነው። መንግስት ያለበትን የብድር ዕዳ ለማስተካከልም ከአበዳሪ ሀገራትና ከዓለም አቀፍ ተቋማት ጋር እየተደራደረ ይገኛል። ዶክተር ዳኪቶ አለሙ እንደሚሉት ኢትዮጵያን ጨምሮ የአፍሪካ ሀገራት ዕዳቸውን በጊዜ ለመክፈል አለመቻላቸው ለኢኮኖሚያቸው አስፈላጊ የሆነውን የውጭ ቀጥታ ኢንቨስትመንት እንዲያጡ ሊያደርጋቸው ይችላል። ይህ ደግሞ በኢኮኖሚ ላይ የሚፈጥረው ጫና ከፍተኛ መሆኑን ይገልጻሉ።
የሚመጣው ብድር ትራንስፓረንት ወይ ደግሞ ግልጽ በሆነ ሁኔታ በትግልጽ በሆነ ሁኔታ ካልመጣ የምናመጣቸው ብድሮች ብዙ ነገሮችን በማወዳደር ለኢኮኖሚው ወይንም ለሀገሪቷ በሚጠቅም ሁኔታ ብድሮቹ ካልመጡ ያገኘናቸውን ብድሮች በሙሉ የምንወስድ ከሆነ አሁን የምናየው አይነት የዕዳ ጫናው ከፍ በማለት ቀውስ ነው የሚፈጠረው። እንግዲህ የብድር ቀውስ ማለት አንድ ሀገር ተበድሮ ዕዳ ለመክፈል ይዚ የብድር ቀውስ ነው ባይዝ። እነዚህ ደግሞ ትልቅ ብዙ እንትን ኢምፕሊኬሽን አላቸው። ሀገሪቱ ላይ የሚያመጣቸው ብዙ ጫናዎች አሉ። ለምሳሌ አንድ ሀገር ዕዳውን መክፈል አለመቻል ፎሬን ዳይሬክት ኢንቨስትመንት እናመጣለን ብለን ማሰብ እዛ አንችልም። ሀገሪቱ ላይ ያለው ታማንነቷን ይቀንሳል። እነዚህ ነገሮች ኢኮኖሚው ተመልሶ በጥሩ ሁኔታ እንዳይንቀሳቀስ ያደርጋል እና ብድሩ የሚመጣው ብድር ጠቃሚ በሆኑት ሁኔታዎች ላይ በአግባቡ ማስተዳደር ብቻል ለወሳኝ ነገሮች ብቻ እና ለረዥም ነገሮች ያውም በድርድር በተለይ እነዚህ ከንግድ ከሆኑት ድርጅቶች ብድር የተሻለው ይሄ መልቲናሽናል የምንላቸው ወይም መልቲላተራል ብድሮች ከአይኤምኤፍ ሊሆን ይችላል፣ ወርልድ ባንክ፣ የአፍሪካም ዴቨሎፕመንት ባንክ ሊሆን ይችላል። እነዚህን በመጠቀም ፋይናንስ ማድረግ የተሻለ ኢኮኖሚውን እንዲያድጉ ያደርጋል።
ዶክተር አክሎግ ቢራራ በበኩላቸው ሀገራቱ ያሉባቸውን እዳዎች ለማስተካከል ጥብቅ የገንዘብ ወጪ አስተዳደርን በመከተልና የሚገኙ ብድሮችን ከውጭ የሚያስገባቸው ምርቶች መተካት ወደሚያስችሉ ኢንቨስትመንቶች በመቀየር ላይ አተኩረው ሊሰሩ እንደሚገባ ይመክራሉ።
ብድርን ለምርት ማዋል ዋናው መሰረታዊ መርህ መሆን አለበት። እኔ የምጠቀመው ምሳሌ ደቡብ ኮሪያና ቪየትናም ያደረጉትን ነው። ደቡብ ኮሪያም ቪየትናምም ሌሎችም አሉ፣ ቻይናም ያደረገችው ተመሳሳይ ነው። ብድርን ለምርት እድገት መጠቀም እንጂ ለምሳሌ ፋብሪካዎችንን በደንብ ማስፋፋት፣ የህዝብን ፍላጎት የሚያሟሉ እቃዎችን በሀገር ውስጥ ማምረት፣ ምክንያቱም መጫሚያ፣ መድኃኒት፣ ምግብ ወዘተ ከውጭ ሀገር የሚገዛ ከሆነ የውጭ ምንዛሬ ያስፈልጋል ማለት ነው። ስለዚህ የውስጥ ፍላጎትንም ማስፋፋት ያስፈልጋል። በተጨማሪ ደግሞ ለውጭ ኤክስፖርት የሚሆኑ በጣም የሚፈለጉ ኮምፒቲቲቭ ፕራይስ የሚያስገኙ ነገሮችን ማምረት ያስፈልጋል እና መዋቅራዊ ለውጥ ያስፈልገዋል። የኢትዮጵያ ኢኮኖሚ የገጠር ኢኮኖሚ እኮ ነው አሁን ያለው። የገጠሩ ኢኮኖሚ ደግሞ በጣም ኋላ ቀረ ነው። ያን መዘመን ያስፈልጋል፣ ዘመናዊ ማድረግ ያስፈልጋል።
የኢትዮጵያ መንግስት የአገር ውስጥና የውጭ ጠቅላላ ብድር በአሁኑ ወቅት 64.2 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ከሰሞኑ ለሕዝብ ተወካዮች ምክር ቤት በሰጠው ማብራሪያ ላይ ገልጿል። ይህም ከጠቅላላ የአገር ውስጥ ምርት ጋር ሲነጻጸር 39.4 በመቶን ይይዛል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባ ደግሞ አንዲት ታታሪ እናት ያስተዋውቀናል። በአርባዕተ አስመራ ተወልደው ያደጉትና ዛሬ የስድስት ልጆች እናት የሆኑት ወይዘሮ ራህዋ ኢዮብ ስራ ጾታ የለውም ይላሉ። በተለምዶ ለወንዶች ተብለው የሚተዉ የጉልበት ስራዎችን ሳይቀር ለመከወን ብዙም እንደማይቸገሩ ወይዘሮዋ ይገልጻሉ። ወይዘሮ ራህዋ በፍራፍሬ ማምረትና በአሳ እርባታ ላይ ተሰማርተው ቤተሰባቸውን ያስተዳድራሉ። ስራቸው በአይነቱና በስፋቱ ብቻ ሳይሆን በመገኛውም የተራራቀ ነው። የፍራፍሬ እርሻው በስተደቡብ በጾሮና፣ የንብ እርባታው በሰገነይቲ፣ የአሳ እርባታው ደግሞ በአስመራ አካባቢ ይገኛል። ከሁሉም በፊት ጎሚስታም እንደነበሩ ያወሱት ወይዘሮ ራህዋ የስራ ኃላፊነትና ጫና ቢደራረብባቸውም ዋናው ነገር የመስራት ፍላጎትና ተነሳሽነት ነው ይላሉ። ህልማቸውን ለማሳካት የሚቸገሩ መስለው ባይታዩም ከህብረተሰቡ አንዳንድ አሳሪ ልማዶች አንጻር መሰናክልና ፈተና እንደሚገጥማቸውም አልሸሸጉም። የአስመራው ዘጋቢያችን ብርሃነ በረሀ ጀንበር ካልጠለቀች የማይቆመውን የወይዘሮ ራህዋን የስራ ውሎ ቃኝቶ ተከታዩን ዘገባ አድርሶናል።
የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ራህዋ ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ትሳንቻትን ዘተባብዕ ካይብ አጅሁ ኢሉ ሞራል ህበካ ዘሕግዘካ በብዓቅሙ
ከህብረተሰቡ በአጠቃላይ እና በአቅራቢያ ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ራህዋ የስራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ አላየውም። እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ።
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው፣ በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ራህዋ ተከታዩን ብለዋል።
ሓገዝቲ ብዙሓት እዮም ዘለውካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ
ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው ንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ 6 ልጆቻቸውን የሚያሳድጉት ወይዘሮ ራህዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ራህዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ እቶም ኣብ ስራሕ ኮፍሩ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ።
ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ዕቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራዬን በአግባቡ እንድሰራ ከፍተኛ እገዛ አለው።
የራህዋ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት ተከታዩን ያስረዳል።
ከም አደን ውድን ዘይኮነስ ከመሓዙት ኣብ ገዛ ተሰማሚዕና ተረዳዲና ከም ኢና ንኸይድ ማለት እዩ። ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘለዎ እቲ ስራሕ ንኩላትና ሓደታይ ዝበሃል ሂባትና ማለት እዩ። ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ። እቲ ምዕባይ ሓወይ ክገብሮ ዝኽእል ተኮይኑ ንዑ ትነግሮ ማለት እዩ። ከም ወላድን ውድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ።
ወይዘሮ ራህዋ በቀጣይ ረአያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንም ማነብና የአሳ አርባታውን የማስፋፋትና የማሳደግ ዓላማና እቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ራህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
አሁን ደግሞ ወደ ደቡብ አፍሪካ ይሆናል የምናልፈው። በደቡብ አፍሪካ የሚገኙ ሁሉም ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ነገር ግን በአንድ ዩኒቨርሲቲ ውስጥ ያሉ መሐንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሚኒባስ ታክሲያቸው ከሚጠበቀው በላይ ውጤት ማግኘታቸውን ተከትሎ ነባሩን ሁኔታ ለመለወጥ ተስፋ አድርገዋል። በቪኪ ስታርክ የተሰናዳውን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል።
250,000 የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቀማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስቴለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይሰን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ።
በእጅጉ ገንዘብ ለመቆጠብ ያስችላል። ሐሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በ7 ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ 1 ዓመት ብቻ ነው።
የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አስጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከ1,000 በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የኒ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴሎ በዩኒቨርሲቲ ውስጥ የምህንድስና ተማሪ ነው።
ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋህነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን።
እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀሬ ነው ባይ ናቸው። የፀሐይ ኃይል ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁኑ ግን መሐንዲሶቹ የሚኒባስ ታክሲ መርሃ ግብሩ ዕድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ።
የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶች ዳግም እንገናኛለን። ለዛሬ ሰላም እደሩ።